Nagat Bula. Am Saganta Afan Amaara Tuttifu.
The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አጋሮቻችን ለልማት አጋሮች ተብሎ የጊዜው ለሚያነሳቸው ጥያቄዎች መከንከር ነው ይቻላል። ነገር ግን በአንዳንድ ወገኖች ኢትዮጵያን ለመርዳት ከመጣር ይልቅ አፍራሽነት ይልና የፈጠራ ወሬ የማይሆን ትንቢት ይበዛሉ።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። ዝርዝሩ ደርሶናል፣ በእለቱ አብይ ርዕስ ይቀርባል። የምዕራብ ወለጋ ዞን የትራንስፖርት ጽሕፈት ቤት ኃላፊ በታጣቂዎች መገደላቸውን የዞኑ አስተዳዳሪ አስታወቁ። ከኃላፊው ጋር የነበሩ ሌሎች አራት ሰዎችም ባለፈው ቅዳሜ በደረሰው በዚሁ ጥቃት መገደላቸውን አስተዳዳሪው አቶ ኤልያስ ሙመታ ተናግረዋል። የዚህንም ዝርዝር ይዘናል። ዜናውን ተከትሎ በመጽሔቱ የትንታኔ ክፍለ ጊዜ ይቀርባል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የዛሬ ማክሰኞ ግንቦት 10 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። በኮቪድ-19 ሳቢያ ከየመኖሪያ ቤታችን ስናቀርብ ከቆየንበት አንድ አመት በኋላ በከፊል ወደ ስቱዲዮ ተመልሰናል። ዛሬ ሁለተኛ ቀናችንን ይዘናል። ከለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው አብርሃን ኃይሉ፣ ከዋና አዘጋጁ ሰለሞን አባተና እንዲሁም የለቱ ዝግጅት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና።
እናስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። ከትግራይ ክልል ሰብአዊ እንቅስቃሴ አንጻር ያለው ችግር የአቅምና የግብአት እንጂ የተደራሽነት አይደለም ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። ሚኒስቴሩ ትናንት ማምሻውን ባወጣው መግለጫ በተደጋጋሚ የተደራሽነት ጥሪ የሚያደርጉ አጋሮች ትኩረታቸውን ለሰብአዊ ድጋፍ ጥሪው ፈጣን ምላሽ በመስጠት ላይ እንዲያደርጉ አሳስቧል። የውጭ ጉዳይ ሚኒስቴር በዚሁ መግለጫ ከህወሓት ጋር የሚደረግ ድርድር እንደማይኖርም አመልክቷል። ከህወሓት ጋር ድርድር እንዲጀመር አጋሮች በተደጋጋሚ የሚያደርጉትን ጥሪ የኢትዮጵያ መንግስት ሙሉ በሙሉ ውድቅ እንደሚያደርገው ነው መግለጫው ያመለከተው። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። ግጭት የተካሄደበት የኢትዮጵያ ትግራይ ክልል ዘግናኝ ሁኔታ ተደቅኖበታል ሲሉ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ተናገሩ። የክልሉ ተወላጅ የሆኑት ዶክተር ቴድሮስ ትናንት ሰኞ በጋዜጣዊ ጉባኤያቸው ላይ በሰጡት ቃል በትግራይ ሰዎች በረሃብ ምክንያት እየሞቱ ነው፣ የጤና አገልግሎት ተቋማት ወድመዋል፣ አስገድዶ የመድፈር አድራጎት በብዛት እየተፈጸመ ነው። ያለውን ሁኔታ በአንድ ቃል ብገልጸው የሚዘገንን እጅግ የሚዘገንን ነው የምለው ማለታቸውን አጃንስ ፍራንስ ፕሬስ ዘግቧል። ጠቅላይ ሚኒስትር አብይ አህመድ የሀገሪቱ የመከላከያ ኃይሎች መቀሌ ከተማን ከተቆጣጠሩ በኋላ ጦርነቱ መጠናቀቁን ካወጁ ከስድስት ወራት በኋላም በቀጠለው ውጊያ በኢትዮጵያ ወታደሮችና በአጎራባች ኤርትራ ወታደሮች የጅምላ ግድያዎችና አስገድዶ የመድፈር ድርጊቶች ይፈጸማሉ የሚሉ ክሶች እየቀረቡ መሆናቸውን ዘገባው ጠቅሷል። በአሁኑ ወቅት በትግራይ 5 ሚሊዮን ሕዝብ ሰብአዊ ረድኤት በተለይም የምግብ እርዳታ የሚያስፈልገው መሆኑን ዶክተር ቴድሮስ ተናግረው ብዙ ሰዎች በረሃብ የተነሳ እየሞቱ ነው፣ አጣዳፊ የተመጣጠነ ምግብ እጥረቱም ተስፋፍቷል ማለታቸውን ጠቅሷል። ብዙ መቶ ሺህ ሰዎች ከቀያቸው መሰደዳቸውንና ከ60 ሺህ የሚበልጡ ደግሞ ወደ ሱዳን መሰደዳቸውን የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ተናግረዋል። ለሳምንታት የዘለቀው የእስራኤልና የፍልስጤም ኃይሎች ግጭት ዛሬ ማለዳም ቀጥሏል። እስራኤል በጋዛ ሰርጥ ዙሪያ የአየር ጥቃት ያካሄደች ሲሆን የፍልስጤም ታጣቂዎችም ወደ እስራኤል ሮኬቶችን ተኩሰዋል። በጥቃቶቹ ስለደረሱት አደጋዎች የተገለጸ ነገር ባይኖርም እስራኤል ጥቃቷ በጋዛ ከተማ ላይ ያተኮረ ሲሆን የታጣቂዎቹ ሮኬቶች ደግሞ በስተደቡብ እስራኤል ባሉት አቅጣጫዎች ይሰሙ እንደነበረ ተነግሯል። በሁለቱ ወገኖች መካከል የሚካሄደው ውጊያ ያለም አቀፉ ማህበረሰብ ስጋት ላይ የጣለ መሆኑ እየተነገረ ነው። ውጊያው እንዲቆም ለማድረግ የዲፕሎማሲ ጥረቶች እንዲደረጉ መግለጫዎች እየወጡ ናቸው። የአውሮፓ ህብረት የውጭ ጉዳዮች ፖሊሲ ኃላፊ ጆሴፍ ቦረል ዛሬ ማክሰኞ ከህብረቱ አባል ሀገራት የውጭ ጉዳይ ሚኒስትሮች ጋር ግጭቱን ማስወገድ በሚቻልበት ሁኔታ ላይ እየተወያዩ መሆናቸው ተመልክቷል። የተባበሩት መንግስታት ድርጅት በእስራኤሉ የአየር ጥቃት ከ38000 በላይ የሚሆኑ ፍልስጤማውያን ጋዛ ውስጥ መፈናቀላቸውንና ከ2500 በላይ ደግሞ መጠለያ አልባ መሆናቸውን ገልጿል። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪች ተፈናቃዮቹ ድርጅቱ ያስተዳድራቸው በነበሩና ለፍልስጤማውያኑ ተፈናቃዮች በተሰሩት 48 ትምህርት ቤቶች ውስጥ የተጠለሉ እንደነበሩ ገልጸው ከነዚያ ውስጥ ግን በጥቃቱ 41 በሚሆኑት ተቋማት ላይ ጉዳት የደረሰባቸው መሆኑን አስታውቀዋል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፕሬዚደንት እስላማዊ ህብረትና የአረብ ሊግ ባቀረቡት ጥያቄ መሰረት 193 አባላት ያሉት የመንግስታቱ ድርጅት በዛሬው ዕለት በጉዳዩ ላይ እንደሚነጋገር አስታውቀዋል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን በሚቀጥሉት ቀናት ውስጥ ከእስራኤል ጠቅላይ ሚኒስትር ጋር እንደሚነጋገሩ ገልጸው በአስቸኳይ የተኩስ አቁም እንዲደረግ ጥሪ አቅርበዋል። ቀደም ሲል በፍልስጤምና እስራኤል መካከል የነበረውን ግጭት ለማቆም እንዳደረገችው ጥረት ሁሉ ፈረንሳይ አሁንም ግብጽ ሁለቱን ወገኖች ለመሸምገል የምታደርገውን ጥረት እደግፋለሁ ብለዋል። የዩናይትድ ስቴትስ ባለስልጣናትም በአካባቢው ካሉ ሌሎች ሀገሮች ጋር በመተባበር ግጭቱን ለማብረድ ጥረት እያደረጉ መሆናቸውን አስታውቀዋል። የዋይት ሃውስ ቃል አቀባይ ጄን ሳኪ በበኩላቸው ትናንት ሰኞ በሰጡት መግለጫ በተቻለ ፍጥነት ግጭቱ እንዲቆም እንፈልጋለን ብለዋል። ያ ሊሆን የሚችለው ግን ሁለቱም እስራኤልና የሐማስ ኃይሎች ግጭቱን የማቆም ፍላጎትን ተግባራዊ ሲያደርጉ መሆኑን ተናግረዋል። አያይዘውም እኛ ለናደርገው ይገባል ብለን ያሰብነው ሁኔታዎችን በርጋታ ይዘን ዲፕሎማሲያዊ ጥረቶችን ማድረግ ነው። አሁን ባለንበት ወቅት ትኩረታችን ያለው እዚያ ላይ ነው ብለዋል። ፕሬዝዳንት ጆ ባይደን ግጭቱ ከተጀመረ ወዲህ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁን ለሶስተኛ ጊዜ አነጋግረዋቸዋል። አጠር ያለ ዜና አለን። ጽዮን ግርማ ታቀርበዋለች።
ፕሬዚዳንት ባይደን ለተኩስ አቁም ያላቸውን ድጋፍ ገልጸው ያንንም ተግባራዊ ለማድረግ አሜሪካ ከግብጽና ከሌሎች አጋር አገሮች ጋር መነጋገሯን የዋይት ሃውስ መግለጫ አመልክቷል። ከጋዛ የጤና ሚኒስቴር የወጣው ዘገባ እንደሚያመለክተው ውጊያው ከተጀመረበት እንደ አውሮፓውያን አቆጣጠር ግንቦት 10 ጀምሮ ቢያንስ 200 ፍልስጤማውያን የተገደሉ ሲሆን ከእነዚህ መካከል 59 ህጻናትና 35 ሴቶች እንደሚገኙበት ተመልክቷል። በእስራኤልም በኩል አንድ የ6 አመት ህጻን ልጅን ጨምሮ 10 የእስራኤል ዜጎች በሮኬት ጥቃቱ የተገደሉ መሆኑ ተነግሯል። የተባበሩት መንግስታት ድርጅት በእስራኤሉ የአየር ጥቃት ከ38000 ፍልስጤማውያን በላይ የተፈናቀሉ ሲሆን 2500 የሚሆኑ ሰዎችም መጠለያ አልባ መሆናቸውን አስታውቋል። የእስራኤል ወታደሮች ጋዛ ውስጥ ሐማስ ሲጠቀምበት የነበረውንና 15 ኪሎ ሜትር ርዝመት ያለውን አንድ የውስጥ ለውስጥ መተላለፊያ ዋሻ የእስራኤል ወታደሮች መደምሰሳቸውን ተናግረዋል። እንዲሁም የሐማስ ይዞታ የነበረውና ባለ 5 ፎቅ ህንጻ የሆነውን አንድ የሃይማኖት ጉዳዮች ተቋም ማውደማቸውን እንዲሁም የሰሜን ጋዛ የጂሃድ ተዋጊዎች አዛዥ የነበሩትን ሳም አቡ ሃርዲቢንን መግደላቸውን አስታውቀዋል። የእስላሚክ ጂሃድ በበኩሉ ባጸፋው ሮኬቶችን ወደ እስራኤል የጠረፍ ከተማ አሽዶች በመተኮስ 7 ሰዎችን ማቁሰሉን ባለስልጣናቱ ተናግረዋል።
ጽዮን ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜና ኢትዮጵያ ውስጥ በቀጠሉት የኮሮና ቫይረስ ምርመራዎች ከትናንት በስቲያ 432 ሰዎች፣ ትናንት ደግሞ 382 ሰዎች ለቫይረሱ የተጋለጡ መሆናቸው መረጋገጡን ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ያገኘነው መረጃ አመልክቷል። በበሽታው ሳቢያ ህይወታቸው እንዳለፈ የተረጋገጠው ደግሞ ከትናንት በስቲያ 20 ሰዎች፣ ትናንት 12 ሰዎች መሆናቸውን መረጃው ይጠቁማል። በጠቅላላው በኮቪድ ሳቢያ ለህልፈት መዳረጋቸው የተረጋገጠው ሰዎች ቁጥር ትናንት 4008 መድረሱን ነው መረጃው የሚያመለክተው። ወደ ዓለም አቀፍ የኮቪድ ዜናዎች ስናልፍ ጃፓን ውስጥ የኮቪድ ወረርሽኝ እያሻቀበ በመምጣቱ የተነሳ የቶኪዮ ኦሊምፒክ ዝግጅት እንዲሰረዝ የሀገሪቱ የሕክምና ባለሙያዎች ማህበር ጠየቀ። አምና ባለም አቀፉ ወረርሽኝ ምክንያት ዘግይቶ የተዘጋጀው ውድድር ሊከፈት 3 ወር ነው የቀረው። የቫይረሱ ስርጭት እየበረታ በመምጣቱ የጃፓን የሕክምና ባለሙያዎች ማህበር ውድድሩ እንዲሰረዝ ጠይቋል። ማህበሩ ለጠቅላይ ሚኒስትሩ ዮሺሂዴ ሱጋ ትናንት ሰኞ በላከው ግልጽ ደብዳቤ የዋና ከተማዋ የቶኪዮ ሆስፒታሎች ከአቅማቸው በላይ እየሆነባቸው ነው ሲል አስጠንቅቋል። ጠቅላይ ሚኒስትሩ ውድድሩን ማካሄድ አስቸጋሪ እንደሚሆንና መሰረዝ እንዳለበትም ዓለም አቀፉን የኦሊምፒክ ኮሚቴን እንዲያሳምኑ 6000 ዶክተሮችና ሆስፒታሎች ያሉት ማህበር ጠይቋል። በሀገሪቱ የቫይረሱ ስርጭት በመባባሱ ዋና ከተማዋ ቶኪዮና ሌሎችም ክፍለ ሀገሮች ውስጥ አስቸኳይ ጊዜ ታውጇል። ይህንኑ ተከትሎም ህዝቡ ውድድሩ በጠቅላላው ቢሰረዝስ የሚል ጥያቄ እያነሳ ነው። በኮቪድ-19 ምክንያት የሀገሪቱ ኢኮኖሚ በ5.1% መቀነሱ ተዘግቧል። የኮቪድ-19 ክትባትን በተመለከተ ዜና ደግሞ በፋይዘር እና በሞደርና ኩባንያዎች የተሰሩት ክትባቶች መጀመሪያ ላይ ህንድ ውስጥ በተከሰቱት በሁለቱ የቫይረሱ ዝርያዎች ላይ በከፍተኛ ደረጃ የሚሰሩ መሆናቸውን የዩናይትድ ስቴትስ ሳይንቲስቶች ተናገሩ። በዓለም ዙሪያ የኮሮና ቫይረስ ተጋላጮች ቁጥር ከ163.6 ሚሊዮን ማለፉን የጃንስ ሆፕኪንስ የመረጃ ማዕከል አሃዝ ያሳያል። ለህልፈት የተዳረጉት ሰዎች ቁጥር ደግሞ ከ3.3 ሚሊዮን አልፏል። በሁለቱም ትልቁን ቁጥር እንደያዘች ባለችው በዩናይትድ ስቴትስ እሱ የተረጋገጠው ተጠቂ ቁጥር ከ32.9 ሚሊዮን፣ የሞቱት ሰዎች ቁጥር ደግሞ ከ586,350 እንዳለፈ መረጃው አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአየር ንብረት ለውጥ ጉባኤና በአርክቲክ ካውንስል የሚኒስትሮች ስብሰባ ላይ ለመካፈል ወደ አይስላንድ ዋና ከተማ ሬኬቪክ ተጉዘዋል። ዛሬ ማክሰኞ ብሊንከን ከአይስላንድ ፕሬዚደንት ጉድኒ ዮሐንሰን እና ከጠቅላይ ሚኒስትሯ ካትሪን ጄኮብስ ዶቲር ጋር የሚነጋገሩ ሲሆን ውይይታቸው የአየር ንብረት ለውጥ፣ ሰብአዊ መብቶች፣ የሁለቱን ሀገሮች የሁለትዮሽ ግንኙነትና አርክቲክን በመሳሰሉ ቅድሚያ ትኩረቶች ዙሪያ የሀገሮቻቸው ትብብር ላይ እንደሚያተኩሩ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የወጣው መግለጫ አስታውቋል። ነገ ረቡዕ በሚካሄደው የአርክቲክ ካውንስል የሚኒስትሮች ጉባኤ ጎን የውጭ ጉዳይ ሚኒስትሩ ብሊንከን ለመጀመሪያ ጊዜ ከሩሲያው አቻቸው ሰርጌ ላቭሮቭ ጋር ይገናኛሉ። ሁለቱ ሚኒስትሮች የሚገናኙት የዩናይትድ ስቴትስ እና የሩሲያ ውጥረት በተባባሰበት በዚህ ወቅት መሆኑ ነው። በተጨማሪም ለሚቀጥለው ወር ታቀደው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የሩሲያ ፕሬዚደንት ቭላዲሚር ፑቲን ጉባኤ ዝግጅቶችን የሚያመቻች እንደሚሆን ተጠቁሟል። አድማጮች፣ ለሰዓት ያለን ዜና በዚህ ያበቃል።
ቆንጅታየን ለሰዓቱ ያለን ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ግንቦት 10 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በኮቪድ-19 ሳቢያ ከመኖሪያ ቤታችን ስናቀርብ ከቆየንበት ከአንድ ዓመት በኋላ ቀደም ብዬ እንደጠቆምኩት በከፊል ወደ ስቱዲዮ ተመልሰናል። ዛሬ ሁለተኛ አቅናችንንም ይዘናል። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን ታዲያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ።
እኔስ ታሪክ የለኝም ወይ? ባልደረቦቼስ ታሪክ የላቸውም ወይ? የኛ ትውልድ ለኢትዮጵያ አልሰራም ወይ?
ተናጋሪው እዝራ ጅጉ ይባላል። የአንድ ሺህ ሰዎችን ህይወትና የሙያ ታሪክ በጥቂት ጊዜያት ውስጥ ተፈልጎ እንዲገኝ አድርጎ ለማደራጀት ስላቀዱት ዘመንኞቹ በዊኪፒዲያ ስለተሰኘው ዘመቻቸው ከተናገረው የተወሰደ ነው። ሙሉ ዝግጅቱ በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ። ከትግራይ ክልል የሰብአዊ እንቅስቃሴ አንጻር ያለው ችግር የአቅምና የግብአት እንጂ የተደራሽነት አይደለም ሲል የኢትዮጵያ ውጭ ጉዳይ ሚኒስቴር አስታውቋል። ሚኒስትሩ ትናንት ማምሻ ላይ ባወጣው መግለጫ በተደጋጋሚ የተደራሽነት ጥሪ የሚያደርጉ አጋሮች ትኩረታቸውን ለሰብአዊ ድጋፍ ጥሪው ፈጣን ምላሽ በመስጠት ላይ እንዲያደርጉ ሲልም አሳስቧል። የውጭ ጉዳይ ሚኒስቴር በዚሁ መግለጫው ከህወሓት ጋር የሚደረግ ድርድር እንደማይኖርም አመልክቷል። ከህወሓት ጋር ድርድር እንዲጀመር አጋሮች በተደጋጋሚ የሚያደርጉትን ጥሪ የኢትዮጵያ መንግስት ሙሉ በሙሉ ውድቅ እንደሚያደርገው ነው መግለጫው ያመለከተው። እስክንድር ፍሬው ተከታዩን አድርሶናል።
የውጭ ጉዳይ ሚኒስቴር ትናንት ማምሻውን ያወጣው መግለጫ አጋር ብሎ በገለጻቸው ሀገራትና በኢትዮጵያ መንግስት መካከለ ያለው ልዩነት በግልጽ የታየበት ነው። ሚኒስቴሩ በመግለጫው በተለይ በትግራይ ክልል ያለውን ሁኔታ አስመልክቶ አጋር መንግስታት ይያራመዱት ነው ያለውን አቋም አጥብቆ ኮንኗል። በኢትዮጵያ ላይ ያልተገባ ጫና ለማድረግ የተቀናጀ ዘመቻ እየተካሄደ ነው በማለትም ነው ያወገዘው። በቅርብ የወጡ መግለጫዎችን በጥቅል በመጥቀስም የኢትዮጵያ መንግስት ያንዳንድ አጋሮችን አላማ ጥያቄ ውስጥ እንዲያስገባ እየተደረገ ነው ብሏል። የውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ ወቅት ፈተናዎቿን እንድትወጣ ለመርዳትና ለመደገፍ እውነተኛ ፍላጎት እያሳዩ አይደለም በማለትም አክሏል። አጋር ያላቸውን ሀገራት በስም ያልጠቀሰው የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ያወጡትን መግለጫ ተከትሎ የመጣ ነው። አንቶኒ ብሊንከን በሰሞኑ መግለጫቸው በትግራይ ክልል ያለው ሁኔታ አሁንም አሳሳቢ ሆኖ መቀጠሉን ጠቅሰዋል። እሳቸው እንዳሉት የታጠቁ ኃይሎች ጾታዊ የሆኑትን ጨምሮ ጥቃቶችን መፈጸማቸው እንደቀጠለ ነው። በተለይ የኤርትራ ወታደሮችና የአማራ ክልል ኃይሎች ተግባር እጅግ የከፋ ነው ሲሉ ምን ገለጹት። ወታደራዊ ኃይሎች ሰብአዊ እርዳታ እንዳይደርስ እየከለከሉ መሆኑን የሚገልጹ የተረጋገጡ መረጃዎች መኖራቸውንም አስረድተዋል። እንደዚህ አይነት ድርጊቶች ደግሞ እየጨመሩ መምጣታቸውን ነው ብሊንከን የተከሱት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በዚሁ መግለጫቸው የኤርትራ ወታደሮች በአስቸኳይ እንዲወጡም ጥሪ አቅርበዋል። የኢትዮጵያ መንግስትም የአማራ ክልል ኃይሎችን ከምዕራብ ትግራይ እንዲያስወጣና አካባቢው ለትግራይ ጊዜያዊ አስተዳደር እንዲመለስም እናሳስባለን ብለዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር የኢትዮጵያ የውጭ ጉዳይ ሚኒስቴር ያወጣው መግለጫ መሰል ጥሪዎችን መነሻ ያደረገ ይመስላል። በተለይም የአማራ ልዩ ኃይል ይውጣ በሚል ከዩናይትድ ስቴትስና ከሌሎች አጋሮች የሚነሳው ጥያቄ በኢትዮጵያ ውስጥ ጉዳይ ጣልቃ መግባት እንደሆነ የውጭ ጉዳይ ሚኒስቴርና የፌደራሉ መንግስት በተለያዩ አጋጣሚዎች ገልጸዋል። ይሄኛው መግለጫም ያንኑ አቋም ግልጽ ያደረገ መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ አብራርተዋል።
እዛ መግለጫ ላይ እንደተመለከተው መግቢያው ላይ አጋሮቻችን ለልማት አጋሮች ነው የጊዜው ለሚያነሳቸው ጥያቄዎች መከንሰር ነው ይቻግኖታል። ነገር ግን በአንዳንድ ወገኖች ኢትዮጵያን ለመርዳት ከመጣር ይልቅ አፍራሽነት እና የፈጠራ ወሬ የማይሆን ትንቢት ይበዛሉ። አሁን የአማራ ሚሊሻ የሚለውን ከተመለከትከው የአማራ ሚሊሻ ማን ነው? ኢትዮጵያ አይደለም ወይ? ኢትዮጵያዊ ከኢትዮጵያ እንዴት ይወጣል ነው ጥያቄው። የትግራይ ሚሊሻ ኢትዮጵያዊ ነው። ከትግራይ እንዴት ይወጣል? ከኢትዮጵያ እንዴት ይወጣል? ይሄ በራሱ ሀገር ማድረግ የማይፈልገውን አንድ ወገን ለሌላ ሀገር ሲያደርግ ያማል። ይህን ጉዳይ የገባቸው መስሎን ነበር። ነገር ግን ችግሩን የጊዜ መደጋገም ነገር ነው እና አንዳንዴ እንቆቅልሽ ነው የሆነው እና ይህንን ግልጽ ለማድረግ የወጣ መግለጫ ነው።
ወታደራዊ ኃይሎች ሰብአዊ እርዳታ እንዳይደርስ እየከለከሉ ነው በሚል የቀረበውን ማሳሰቢያ በተመለከተም የሚከተለውን ምላሽ ሰጥተዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ
በሰሜን የሀገራችን ክፍለ የበላይነትን ማስከበር ከተጀመረበት ጊዜ ጀምሮ ተደራሽ እንሆን፣ አክሴሳቢሊቲ እንድረስ፣ እንሂድ ለዚህ ለተጎዳው አካባቢ የሚል ነገር ሲያቀርቡ ነበር ቆዩት። አክሴሳቢሊቲ የሚባለው ነገር ኦልሬዲ ሙሉ በሙሉ ዝም ብሎ በማሳወቅ ብቻ ያለ ፍቃድ እየሄዱ ያለበት ሁኔታ ነው ያለው። ስለዚህ እርዳታ ሰጪ አካላት፣ የሚዲያ አካላት እንዳለ እዛ ነው ያሉት። ቀደም ሲል እንድረስላቸው በተጎዳን አካባቢ ሲሉ መድኃኒት ምግብች ነው እርዳታ ቁሳቁስ ነው በአፋፍ ላይ ቆሙና የተከለከሉ ይመስል ነበር። ግን ባዶ እጃቸውን አንዳንዶቹ። ይህም መጠየቅ ያለበት የጊዜው አንድ ሰው የሚያነሳው ነገር ነው። ስለዚህ አክሰስን የከለከለ የለም። ሰብአዊ መብት ጥሰትን በተመለከተ ኢትዮጵያ ውስጥ የሰብአዊ መብት ተመለከታቸው ተቃውሞት ጋር ከተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ከአፍሪካ ህብረት የሰብአዊና የሰው መብት ኮሚሽን ጋር በትብብር ይጣራ ተብሎ እንደውም አንዳንዶቹ አስቀድሞ ግኝቶች እየወጡ ያለበት ሁኔታ ነው። ለምሳሌ የኢትዮጵያ ሰብአዊ መብት ኮሚሽን ያደረጋቸው እንቅስቃሴዎችን ማለት ነው። በአክሴስ ደረጃ፣ በተደራሽነት ደረጃ፣ በቪዛ ደረጃ በሙሉ የጠየቋቸው ጥያቄዎች ተመልሰዋል። ይሄ በሆነበት ሰዓት አንድን ኢንሲደንት ወስደው ከአጠቃላይ ካለ ሁኔታ ጋር ማጋጨትና ይሄ አልተፈቀደም ይሄ እንዲሆኗል እርዳታ ተከልክሏል የሚለው ነገር መጣራት ያለበትና በእውነት መቆም ያለበት ነው የሚለውን ነገር ለመግለጽ የወጣ መግለጫ ነው።
እንዳውም ችግሩ ተቃራኒው ነው፣ እጥረት ነው ያለው እንጂ የመድረስ አይደለም የሚል ነገር ተጽፏል።
ትክክል። የሪሶርስ እጥረት ባለበት አንድ ወገን ለሪሶርሱን ለማሟላት መጣርና ማንቀሳቀስ ሲገባው ጭራሽ እዛው ቀደም ሲል ሲቆፍር የነበረውን ነገር መቆፈር አስገራሚ ነው፣ ተቀባይነት የለውም የሚል መግለጫው ላይ።
ግን በዩናይትድ ስቴትስም በአውሮፓ ህብረትም በኩል የወጣው መግለጫ ወታደራዊ ኃይሎች ሰብአዊ እርዳታ እንዳይደርስ እየከለከሉ መሆኑን የሚገልጹ የተረጋገጡ መረጃዎች አሉ።
መግለጫው ላይ እዚህ ላይ ሉክ ጥፋቶች ተጠፉ፣ ሰብአዊ መብትን መጣስ በጣም ክልክል ነው፣ ወንጀል ነው። ይህን ሰብአዊ መብት የጣሰ ጭምር የእርዳታ እንዳይደርስ እንቅፋት የፈጠረ መለስተኛ ነገር ነው። ሰብአዊ መብት የጣሰ ጭምር ይጠራል ብሎ መንግስት ይህንን ቃል በሰጠበት ለዚህም እየሰራ ባለበት እየተጋ ባለበት ሁኔታ ይችን ምክንያት አቶ ፕሮፖርሽን ብለው ናት ማድረግ አያስፈልግም። እዚህ ቦታ እዛ ስጋ በዚህ ጉዳይ በዚህ ቀን በዚህ ሰዓት እንዲህ አይነት ተግዳሮቶች አሉ ብሎ ሪፖርት ማድረግ ይችላል። አሁን ይህንን ማድረግ ሲገባው ግን ተደራሽነት የለም፣ መንገድ ተዘግቷል የሚለው ነገር ነው ግራ የሚያጋባውና ይሄ ምን ለማለት ተፈልጎ ነው ምንድን ነው ስሜቱ የሚለውን ነገር ነው።
የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫ ተኩስ አቁም እንዲደረግና ብሔራዊ ውይይት እንዲኖር እየቀረበ ስላለው ጥሪ በሚል ርዕስም ያስቀመጠው ምላሽ አለ። ከዚህ አንጻር በትግራይ ክልል ከሚገኙ ህጋዊ ተቃዋሚ ፓርቲዎች፣ የሲቪክ ማህበረሰብ አባላት፣ የግሉ ዘርፍ አባላት፣ የሀገር ሽማግሌዎች፣ ምሁራንና ታዋቂ ሰዎች ጋር ለመነጋገር የሚያስችል ፍኖተ ካርታ መዘጋጀቱን አስታውሷል። ህወሓት የዚህ ብሔራዊ የውይይት ሂደት አካል እንዲሆን በአጋሮች የሚደረገው ግፊት ግን ተቀባይነት የለውም ብለዋል መግለጫው። ግጭት እንዲቆምና ከህወሓት ጋር ድርድር እንዲጀመር አጋሮች በተደጋጋሚ የሚያቀርቡትን ጥሪ የኢትዮጵያ መንግስት ሙሉ በሙሉ ውድቅ ያደርገዋል በማለትም ይቀጥላል። የኢትዮጵያ ውጭ ጉዳይ ሚኒስቴር በዚህ መግለጫ መንግስት ተቃውሞን ያፍናል፣ በጋዜጠኞች ላይም እርምጃ ይወስዳል በሚል በአንዳንድ የመገናኛ ብዙሃን የቀረቡ ዘገባዎችንም አጣጥሏል። እንደዚህ አይነት ውንጀላዎች የመንግስትን ስም የማጥፋትና የምርጫውን ሂደት የማኮሰስ አላማ ያላቸው ናቸው ቸው ብሏል። በትግራይ ክልል እየተፈጸመ ነው የሚባለውን የሰብአዊ መብት ጥሰት የማጣራት ሂደትም በተለያዩ አካላት እንደቀጠለ መሆኑን አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው አመሰግናለሁ። ወደ ሁለተኛው የመጽሔት ርዕስ እናልፋለን። የምዕራብ ወለጋ ዞን የትራንስፖርት ጽሕፈት ቤት ኃላፊ በታጣቂዎች መገደላቸውን የዞኑ አስተዳዳሪ አስታወቁ። ከኃላፊው ጋር የነበሩ ሌሎች አራት ሰዎችም ባለፈው ቅዳሜ በደረሰው በዚህ ጥቃት መገደላቸውን አስተዳዳሪው አቶ ኤልያስ ኡመታ ተናግረዋል። ግድያውን በመፈጸም ተጠርጥሮ እስካሁን በቁጥጥር ስር የዋለ ባይኖርም በወንጀሉ በመመሳጠር የተጠረጠሩ አምስት ግለሰቦች ግን በፖሊስ መያዛቸውን አስተዳዳሪው ጨምረው ገልጠዋል። ናኮር መልካ ዝርዝሩን ይዟል።
የምዕራብ ወለጋ ዞን አስተዳዳሪ አቶ ኤልያስ ኡመታ የኦነግ ሸኔ ታጣቂዎች የዞኑን ትራንስፖርት ጽሕፈት ቤት ኃላፊ አቶ ዋጋሪ ቀጀላን ገደሉ ሲሉ ተናግረዋል። አቶ ዋጋሪ የተገደሉት ለመንግስት ስራ ጉዳይ ከቆንዳላ ወረዳ ወደ መንዲ ወረዳ እየሄዱ ሲሆን ባለፈው ሳምንት ቅዳሜ ጠዋት መሆኑንም አቶ ኤልያስ ገልጸዋል። ሹፌራቸውና ከእርሳቸው ጋር የነበሩ ሶስት የጸጥታ አካላትም በጥቃቱ ሕይወታቸውን ማጣታቸውን ነው አቶ ኤልያስ የተናገሩት። ይህ ግድያ የተፈጸመው ባለፈው ቅዳሜ ዕለት 2 ሰዓት ገደማ ነው። አቶ አግጅራ ቀጀላ የምዕራብ ወለጋ የትራንስፖርት ጽሕፈት ቤት ኃላፊ ናቸው። ከዚህ ቀደም እንደሚያደርጉት ሁሉ ወረዳዎችን በስራ ለመደገፍ ነው ወደ ቆንዳላ የሄዱት። ከቆንዳላ ወደ መንዲ ለስብሰባ እየሄዱ ሳለ መንገድ ላይ ይህ ድርጊት ተፈጸመባቸው። በጥቃቱ በአጠቃላይ 5 ሰዎች ሕይወታቸው ያለፈ ሲሆን ሹፌራቸው፣ አንድ የኦሮሚያ ልዩ ኃይል አባልና 2 የሚሊሻ አባላትም ይገኙበታል። ይህንን ግድያ የፈጸመው ደግሞ አርሶ አደሮችን፣ ሚሊሻዎችን፣ የመንግስት ሰራተኞችና የኦሮሚያን ጨምሮ አመራሮችን ሲገድል የነበረው ታጥቆ የሚንቀሳቀሰው ኦነግ ሸኔ የተባለው ኃይል ነው። ይህ በተጨባጭ ነው የሚታወቀው ብለዋል። የምራውል ለጋዞን አስተዳዳሪ ግድያውን የፈጸሙ አካላት በቁጥጥር ስር ባይውሉም ለታጣቂዎቹ ጥቆማ በመስጠት የተጠረጠሩ ግለሰቦች ተይዘዋል ብለዋል። የጸጥታ አካላት በአካባቢው አሰሳ ያደረጉ መሆኑንም አቶ ኤልያስ ተናግረዋል። ከነዚህ ሸማቂዎች ጋር ግንኙነት ይኖራቸዋል ጥቆማ ሊሰጡ ይችላሉ ተብለው የተጠረጠሩ 5 ሰዎች በአሁኑ ሰዓት የግድያ የተፈጸመበት ቦታ ቆንዳላ ወረዳ በቁጥጥር ስር ውለዋል። የመንግስት ጸጥታ ኃይሎችም ከመነሲቡ ከቤጊና ቆንዳላ በመምጣት በስፍራው ታጣቂዎችን የማስተስ ስራ ላይ ይገኛሉ። ከባድ እርምጃ በስፍራው እየተወሰደ እንደሆነ ነው የማውቀው ብለዋል።
ያቶ አጋሪ ቀጂላና ሌሎች 4 ሰዎች ቀብር ስነ ስርዓት መፈጸሙን የገለጹት አስተዳዳሪው ከአቶ አጋሪ ጋር ለሁለት አመት ያህል ገደማ መስራታቸውን ተናግረዋል። ስለ የቀድሞ የሥራ ባልደረባቸውም ተከታዩን ብለዋል። አቶ ኤልያስ
አጋሪ ሪቨርስ ቡርቻ አናማረሽቡ ካነጅ ተከክሯል።
አቶ አጋሪ የመነሲቡ ወረዳና የቂልቱ ካራ ወረዳ አስተዳዳሪ ነበሩ። ወደ ዞን ከመጡ በኋላ የዞኑ ምክትል ጸጥታና አስተዳደር ጽፈት ቤት ኃላፊ ሆነው ሰርተዋል። በስራቸው ታማኝና ለእውነት የሚታገሉ መሆናቸውን ነው የማውቀው። የትራንስፖርት ጽፈት ቤት ኃላፊ ሆነው ለአንድ አመት ገደማም ሰርተዋል። አቶ አጋሪ የ4 ልጆች አባት ሲሆኑ ህይወታቸውን ለማሻሻልም በወለጋ ዩኒቨርሲቲ ሲማሩ የነበሩትን የሁለተኛ ዲግሪ ትምህርት ከጥቂት ወራት በኋላ ይጨርሱ ነበር ብለዋል።
የዞኑ አስተዳዳሪ ግድያውን የፈጸሙት ኦነግ ሸኔ የሚሏቸው ራሳቸውን የኦሮሞ ነጻነት ሰራዊት የሚሉ ሸማቂዎች እንደሆኑ ይግለጹ እንጂ የሸማቂዎቹ ጦር መሪዎች ድርጊቱን አንፈጽምም ሲሉ ሲያስተባብሉ ቆይተዋል። በዚህ ዙሪያም እንዲህ ይላሉ አቶ ኤልያስ።
እነዚህ ታጣቂዎች በሽፍትነት ስለሚንቀሳቀሱ ይህንን መፈጸማቸውን አያምኑም። ይህን ጥያቄ ህብረተሰቡን ብትጠይቁ የተሻለ ይሆናል። ምክንያቱም ከዘመዱ ከወገኑ ከአካባቢው በታጣቂዎቹ ወገኑን ያጣ ብዙ ስለሆነ ብዙ የመሰረተ ልማት ስራዎችም እንዳይከወኑ ትልቅ እንቅፋት ሆኖ ምዕራብ ወለጋን በመጉዳት ላይ የሚገኘው የሸማቂ ቡድን ነው ብለዋል።
የኢትዮጵያ የሽብር ህግ በሽብር ፈጠራ የተፈረጁ ድርጅቶችንና ግለሰቦችን ማነጋገር ስለሚከለክል ከመንግስቱ ተጨማሪ ማብራሪያ እስክናገኝ የተወነጀሉትን ወገኖች አነጋግረን ማካተት አልቻለም። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካን ለዘገባው አመሰግናለሁ። አድማጮች ወደ ተከታዩ የመጽሔት ርዕስ እንወሰዳችሁ። በግጭት በታመሰችው ትግራይ ክልል አብዛኛው ህዝብ የምግብ ረድኤት ስለማያገኝ በምግብ እጥረት እየተጎዳ ነው ሲል ዓለም አቀፉ ድንበር የለሽ የሐኪሞች ድርጅት MSF ተናገረ። አንዳንድ ሰዎች በአንድ ቀን ወይም በቀን አንድ ብቻ ለመመገብ ሲገደዱ፣ ሌሎች ደግሞ በከባድ የምግብ እጥረት ላይ በመሆናቸው አስቸኳይ የምግብ ረድኤት ከሚያስፈልግበት ደረጃ በላይ ደርሷል ሲል MSF መናገሩን ጠቅሶ የድርጅቱን የአስቸኳይ ጊዜ ፕሮግራም ኃላፊ ሜሪ ካርመን ቪኒዮልን ያነጋገረው የአሜሪካ ድምጹ ጃንሰን ፓቲኪን ተከታዩን ዘገባ አድርሶናል። አዳነች ፍሳዬ ታቀርበዋለች።
ሜሪ ካርመን ቪኖርስ ትግራይ ክልል ውስጥ በቂ ምግብ ያለማግኘቱ መጠን እየጨመረ መሄዱን አስገንዝበዋል።
Unfortunately, what we are seeing is an increase
አሁን ያስተዋልነው ነገር ቢኖር በአሁን ወቅት ከተወሰኑ ወራት በፊት ከነበረው በባሰ መልኩ እየጨመረ መሄዱን ነው። አሁን እጅግ የሚያሳስበን ነገር ታዲያ የምግብ እርዳታው በሁሉም አካባቢዎች ላሉት ሰዎች ሁሉ ሊዳረስ ካልቻለ በጥቂት ሳምንታት ውስጥ በምግብ እጥረት የሚጎዱት ሰዎች ቁጥር በባሰ መልኩ እየጨመረ እንደሄድ ነው። በምግብ እጥረት የተጎዱ ብዙ ልጆች፣ ነፍሰ ጡር ሴቶችና የሚያጠቡ እናቶችን እያየን ነው።
ይሲባል ታዲያ ሰዎች በረሃብ ሊሞቱ የሚችሉበት ደረጃ ላይ ይደርሳል ማለት ነው ለሚለው ጥያቄ
አሁን እዛ ደረጃ ላይ አልደረስንም። ነገር ግን በአንዳንድ ቦታዎች ብዙ በበቂ ምግብ እጦት የተጎዱ ልጆችን እያየን ነው። አስፈላጊውን ሕክምናና የጤና እንክብካቤ ካልተደረገላቸው እንዲሁም ቤተሰቦቻቸው በቂ የምግብ ረድኤት ካላገኙ ከምግብ እጥረት ጋር በተያያዘ በሽታ መሞታቸው አይቀርም።
በምግብ እጥረት የተጎዱት ልጆች ብዛት ከአስቸኳይ ጊዜ ሁኔታ በላይ ደርሷል ሲባል በረሃብ ደረጃ ላይ ደርሰናል ማለት አይደለም። ነገር ግን አሳሳቢ ደረጃ ላይ ነን። ስለሆነም አሁኑኑ አስፈላጊውን የአቅርቦት እርምጃ መውሰድ ግድ ይላል ማለት ነው ብለዋል ቢኖልስ። አስፈላጊውን የምግብ እርዳታና ሕክምና ለማግኘት ያልቻሉበት ምክንያት ምን እንደሆነም ቢኖልስ ያብራራሉ።
our teams, they are the ones in MSF that we do these mobile clinics and we try to provide healthcare as much as possible.
የኛ ቡድን ነው ተንቀሳቃሽ ህክምና ጣቢያዎችን የሚመሰርተው። ለገጠሩ ማህበረሰብ በተቻለ መጠን የህክምና አገልግሎት ለማቅረብ እንሞክራለን። በሁሉም ቦታዎች ላይ ለመድረስ ችግር የሆነብን ግጭት እየተካሄደ በመሆኑ የጸጥታ ችግር ስላለ ነው። ምግቡ የማይዳረስበት ምክንያት ምንድነው ለሚለው ጥያቄ የምግብ ረዴት የማከፋፈሉ ስራ የኛ ስላልሆነ ምክንያቱን ለመናገር አንችልም። ነገር ግን የምግብ ማከፋፈሉ ተግባር አሁን ካለው ደረጃ እንዲሻሻል ከመመለከታቸው ሁሉ እየተነጋገርን ነው። የሚከፋፈለው ምግብ ጥራትና ብዛት እንዲሻሻል እየወተወትን ነው። ምክንያቱም የምግብ ረዴቱ ለሚያስፈልጋቸው ሁሉ እየደረሰ አይደለም።
አሁን ወቅት ትግራይ ውስጥ ከስድስት ወራት በላይ ለሆነ ጊዜ ውጊያ እየተካሄደ ነው። እናም ሁኔታዎች እንዴት ናቸው? የተደረሰነት ሁኔታ እየተባባሰ ሄዷል ወይስ እንደድሮው ነው ለሚለው ጥያቄ
What I can say unfortunately is that still the situation in many of these
ምንን እችላለሁ? አለመታደል ሆኖ በብዙ የገጠር አካባቢዎች ያለው ሁኔታ አሁንም ድራማ ነው። ሰዎች አሁንም እርዳታ ያስፈልጋቸዋል። አሁንም ያለመረጋጋት ሁኔታ ላይ ያለው የጸጥታው ችግር እንዳለ ነው።
አሁን ዘር የሚዘራበት ጊዜ ነው። ምግብ እንዲኖር ከተፈለገ በማንኛውም የዓለም ክፍል ወሳኝ ነው። እናም እንግዲህ ውጊያ በቀጠለበት በአሁኑ ወቅት የእርሻ ወቅት በመድረሱ ያለው ስጋት ምንድን ነው የሚል ጥያቄ ለዜናዎች ቀርቧል።
Yeah, so this is definitely one of the things that we are more concerned because it's key for
ይህ እንግዲህ እጅግ ከሚያሳስቡን ነገሮች አንዱ ነው። ለማራስ የመቻላቸው ጉዳይ ለገጠሩ ማህበረሰብና በአጠቃላይ ለህዝቡ ወሳኝ የሆነ ነገር ነው። ለእርሻ መሬታቸው ተደራሽነት እንዲኖራቸው ያስፈልጋል። ይህ እንዲሆንም ውጊያው መቆም አለበት። ገበሬዎች ለማረስ ካልቻሉ በቀጣዮቹ 2 እና 3 ወራት ውስጥ ምን ሊከሰት እንደሚችል በጣም ያሳስበናል።
አዳነች ፍሳዬን ለዘገባው አመሰግናለሁ። አድማጮች ተከታዩ ዘገባ ደግሞ ወዲህ ወደ ዋሽንግተን ዲሲ ይመለሰናል። ታላቅ ህዝባዊ ትዕይንት ለኢትዮጵያ ሰላምና አንድነት የተሰኘ ሰላማዊ ሰልፍ በትላንትናው ዕለት ተካሂዷል። ሰልፉን ለማሰናዳት ያስፈልገው ኢትዮጵያ በህዳሴ ግድብና በመጪው አገራዊ ምርጫ ዙሪያ ያደረገች ያለችውን እንቅስቃሴ ለመደገፍ እንዲሁም የሌሎች ሀገሮችን ጣልቃ ገብነት ለማውገዝ እንደሆነ ለአሜሪካ ድምጽ ተናግረዋል። ህዝብን ወደ እርስ በርስ ግጭት እያስገቡ ነው ያሏቸውን ቡድኖችና ግለሰቦች ካድራጎታቸው እንዲቆጠቡ ሲሉም ያሳሰቡት ሰልፈኞች የኢትዮጵያ መንግስት እየወሰደ ነው ያሉትን የሰላማዊ ሰዎች ደህንነት የማስጠበቅ እርምጃ ማጠናከር አለበትም ብለዋል። ይህ እንዲህ እንዳለ የኢትዮጵያ መንግስት ለዜጎች በቂ ከለላ ባላደረገበት ያሉትን ሁኔታ አገራዊ ምርጫ መደረጉን የነቀፉ በአገሪቱ ውስጥ እየደረሰ ነው ያሉትን የመብት ጥሰት ጉዳይ ያነሳሱ ሌሎች ሰላማዊ ሰልፈኞችም በስፍራው መገኘታቸውን ጠቅሶ ሀብታሙ ስዩም የሁሉንም ሐሳብ ያካተተበትን ዘገባ እንደሚከተለው አቅርቦታል።
ህዝባዊ ትዕይንት ለኢትዮጵያ ሰላምና አንድነት የተሰኘ ሰላማዊ ሰልፍ በትናንትናው ዕለት በዋሽንግተን ዲሲ አቆጣጠር ከሰዓት በኋላ ተካሂዷል። ሰልፉን የጠራው የሰላምና አንድነት ግብረ ኃይል አባልና አስተባባሪ የሆኑት አቶ ካሌብ አማረ የሰልፉን ዓላማ እንዲያስረዳሉ።
ዋነኛ እንግዲህ 1-4-5 ነጥቦች አሉን ሰልፉን ያዘጋጀንበት። በመጀመሪያ ደረጃ ሰሞኑን ሚስተር ጄፈሪ ፒልተን የሚባሉ የዚህ የውጭ ጉዳይ ሚኒስትሩ በኢትዮጵያ በአፍሪካ ምስራቅ ቀጠና ላይ የላካቸው ነበሩ። እኚህ ሰው ኢትዮጵያን ጨምሮ ኤርትራን፣ ኬንያን፣ ሶማሊያን ጎብኝተው ተመልሰዋል። በኢትዮጵያ ላይ አቋም እንውሰድ እያሉ ነው። ምክንያቱም ኢትዮጵያን ያልተረጋጋች ሀገር ስለሆነች የተለያየ ኃይል የውጭ ኃይል ያስፈልጋታል እያሉ ስለሆነ አንደኛ በኢትዮጵያ ሉዓላዊነት ላይ የአሜሪካን መንግስት በአጠቃላይ ምንም አይነት መብት እንደሌለው ድምጻችን ለማሰማትና ከዚህ ሊቆጠቡ ነው። በሁለተኛ ደረጃ የአባይ ግድብ ሙሌትን አስመልክቶ የአባይ ጉዳይ አንደኛ የሉዓላዊነታችን ጉዳይ ነው። አባይ የኢትዮጵያ ንብረት ነው። ሁለተኛ ደረጃ እንግዲህ እስከዛሬ ድረስ ብዙ ሀገሮች ሲጠቀሙበት፣ ሱዳንና ግብጽ ሲጠቀሙበት፣ ሌሎችም ሀገሮች ኢትዮጵያ ተጠቅማ አታውቅም። ስለዚህ በኃይል ማመንጫነት ብቻ ሳይሆን በተለያዩ መስክ ኢትዮጵያ የመጠቀም መብት እንዳላት ልናረጋግጥላቸው ነው የመጣ ነው።
መንግስት የሰላማዊ ዜጎችን ደህንነት ለመጠበቅ ወንጀለኛ ግለሰቦችና ቡድኖች ላይ እየወሰደ ነው የተባለውን እርምጃ አጠናክሮ እንዲቀጥል ግዴታውንና ኃላፊነቱን እንዲወጣ መጠየቅም የሰልፉ ሌላኛ ዓላማ እንደሆነ ተገልጿል።
ባለፉት 2-3 ዓመታት ውስጥ በተለይ ደግሞ ከቅርብ ጊዜ ወዲህ ዜጎች በተለያየ አካባቢዎች በግፍ እየተገደሉ እየተጨፈጨፉ ነው። እነዚህን ዜጎች እና ጭፍጨፋዎች መንግስት እንዲያቆም መንግስት ኃላፊነት እንዳለበት መንግስትንም የኢትዮጵያን መንግስት ለማሳሰብ ጭምር ነው። አልፎ ተርፎ ደግሞ በመላው ሀገሪቱ ላይ ሰላምና አንድነት በተለይ የህዝብ ደህንነትና ሰላም ወሳኝነት ስላለው ይሄን እንዲያከብር ለመጠየቅ ነው።
አቶ ካሌብ የ2013 ምርጫን በተመለከተም ሰልፉ አትኩሮት የሰጣቸውን ሐሳቦች እንዲያጋራሉ።
ይሄ ምርጫ መንግስት እና የተለያዩ ተቃዋሚ ፓርቲዎች ያደረጉት ነው። ምንም እንኳን ሀገሪቱ በተለያየ ፈተና ውስጥ ብትሆንም በአንደኛ ደረጃ የአሜሪካ መንግስት ከኢትዮጵያ ህዝብ ጎን በመቆም ከመንግስት ጎን ብቻ ሳይሆን ከኢትዮጵያ ህዝብ ጎን በመቆም ዲሞክራሲያዊነትና ፍትሃዊ ያለው ምርጫ እንዲካሄድ እንዲረዳ፣ በሁለተኛ ደረጃ ደግሞ የኢትዮጵያን መንግስት እና በተለያየ ደረጃ ያለው የመንግስት ኃላፊዎችን ጭምር በዚህ ምርጫ ላይ ፍትሃዊና ዲሞክራሲያዊ እንዲሆን የበኩላቸውን ጥረት እንዲያደርጉ፣ በተቃዋሚም እንቅስቃሴ ውስጥ የሚያደርጉ ሰዎች ኃላፊነት በተሰማው ዜጎችን እያንቀሳቀሱ ይሄ ምርጫ በተሳካ ሁኔታ እንዲጠናቀቅ ጥያቄያችን ለማቅረብ ነው። በአምስተኛ ደረጃ ሰላማዊ ሰልፉን ያዘጋጀንበት የኢትዮጵያን ችግር ከድጡ ወደ ማጡ ያደረገው በዚህ በብሔርና በተለይ ሃይማኖትን በሚጨምር የፖለቲካ አደረጃጀትና በአጠቃላይ ሀገሪቱን በእኔና በአንተ ይገባኛል አይገባኝም ጥያቄ ውስጥ የከተተ የማህበረሰቡን ስሜት እየቆረቆሩ ግጭት ውስጥ የሚከቱ ስለሆነ በተለይ አንዳንድ የሚዲያ ሰዎች፣ ግለሰቦች፣ የፖለቲካ ፓርቲ አባላቶች ኢንክሉዲንግ መንግስት ውስጥ ያሉ ከዚህ ስራቸው እንዲታቀቡ፣ ህዝቡ በአንድነት ለረጅም ጊዜ ይኖርና ይህንን አንድነቱን አጥብቆ ወደፊት እንዲቀጥል ከአንድነቱ በላይ ልዩነቶችን እያወሩ ማህበረሰቡ የሚለያይ እንጂ አብሮ የሚኖር የማያደርጉትን ማህበረሰባችን ምንም አይነት ከፍተኛ የፖለቲካ ችግር ቢኖረውም በጊዜያዊነት ችግሮቹን እየቀረፈ የሚመጣው በአንድነትና በኢትዮጵያዊነት ስለሚያስብ ስለሆነ ከዚህ የከፋፋይነት ስራቸው እንዲታቀቡና ኢትዮጵያን ከማፍረስ አጀንዳቸው እንዲቆጠቡ ለማሳሰብ ነው የመጣ ነው።
በሰልፉ ላይ ያገኘኋቸው ሌላው ትውልደ ኢትዮጵያ አቶ ዳዊት ገለሶ አለምቡ ናቸው። እሳቸው በበኩላቸው ሰልፉ ኢትዮጵያውያን ከእርስ በርስ ግጭት ይልቅ ሰላማዊ በሆነ መንገድ የሀገረ መንግስት ግንባታ ውስጥ እንዲሳተፉ ለማሳሰብ እንደወጠነም ይጠቁማሉ።
ብሔር ከብሔር ጋር እንዲጋጭ፣ ሃይማኖት ግጭት እንዲነሳ ከፍተኛ ስራ ተሰርቷል። ያንን ነገር ወደኋላ መመለስ የሚችለው የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ እውነት ይሄ ለውጥ ያስፈልገኛል ወይ? የአስተሳሰብ ለውጥ ያስፈልጋል። 27 ዓመት ስለ ዘር ነው የተነገረው፣ ስለ ብሔር ጭቆና ነው የተነገረው። ስለ ኢትዮጵያዊነት፣ ስለ አንድነት፣ ስለ አብሮነት አልተሰበከም። ስለዚህ ያ በህገ መንግስት ደረጃ ተቀምጦ ያለ የዘረኝነት ፖሊሲ መለወጥ የሚቻለው ህግ አክብረን፣ አገር አቁመን፣ ምርጫ መርጠን፣ ተገቢ የሆነ ፓርላመንት አቋቁመን፣ ህግ አሻሽለን፣ ህገ መንግስቱንም ለውጠን የተረጋጋ አገር በመፍጠር እንጂ በየቦታው ረብሻ በመፍጠር ድንጋይ በመወርወር የልማት ተቋማትን በመደምሰስ አመራሮችና አስተዳዳሪዎችን በመግደል አይደለም። በመግደል እስካሁን ውጤት አላየንም። በያፓ ጊዜ፣ በመኢሶን ጊዜ፣ በደርግ ጊዜ አይተናል መገዳደሉ ምንም ውጤት እንዳላመጣ።
በሜትሮፖሊታን ፖሊስ ባልደረቦች ግምት በመቶዎች የተቆጠሩ ሰልፈኞች ኢትዮጵያና የኤርትራን ሰንደቅ ይዘው ለጠቅላይ ሚኒስትር አብይና አስተዳደራቸው ድጋፍ የሚቸሩ ጣልቃ ገብተዋል የሚሏቸውን ሀገሮች የሚያወግዙ መፈክሮችን አሰምተዋል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ለዜጎች በቂ ከለላ ባላደረገበት ሁኔታ ሀገራዊ ምርጫ መደረጉን ይነቀፉ በአገሪቱ ውስጥ እየደረሰ ነው ያሉትን የመብት ጥሰት ያነሳሱ ሌሎች ሰላማዊ ሰልፈኞችም በስፍራው ተገኝተው ነበር። ከቀደሙት ሰልፍ አድራጊዎች በፖሊስ ተለይተው የራሳቸውን መፈክር ሲያሰሙ ካገኙአቸው በቁጥር አነስ ካሉት ሰልፈኞች መካከል አንደኛውን አነጋግሬያቸዋለሁ።
መኮንን ተስፋ ይባላለሁ። የዲሲና አካባቢው ፍትህ ለኢትዮጵያውያን አስተባባሪ ስብስብ አንደኛው አባል ነኝ። እኛ ሰልፉን ለማድረግ የተነሳሳ ነው ይሄኛውን ሰልፍ ለመቃወም አይደለም። ምክንያቱም እነሱ የመንግስት ደጋፊዎች ናቸው እናውቃለን። እኛ ድምጻችንን ድምጽ አልባ ለሆነው የኢትዮጵያ ህዝብ እየተጨፈጨፈ ያለው እየተገደለ ያለው በተለይም በአማራው ላይ በመላው ኢትዮጵያ ላይ ግን በተለይ በአማራው ላይ እየተደረገ ያለውን ሰቆቃ የተሞላበት ጭፍጨፋና ግድያ በመቃወም ይቁም ለማለት እንደገና ደግሞ በአጠቃላይ በአገሪቱ በሙሉ ምንም ሰላም የለም። ምስራቅ፣ ምዕራብ፣ ሰሜን እንደው ብትሄድ ኦል ኦቨር ሰላም የለም። ያ ሰላም በሌለበት ሁኔታ ምርጫ እያሉ የሚያፌዙትን እንዲያቆሙ ለማድረግ ነው። መፍትሄው የሽግግር መንግስት ተቋቁሞ ህዝባችን ዲሞክራሲያዊ ስርዓት እንዲመሰረት፣ ዲሞክራሲያዊ መዋቅሮች እንዲመሰረቱ ለማድረግ ነው ድምጻችን እናሰማ የመጣ ነው።
የሰልፉ ተሳታፊዎች ሀሳባቸው የሰፈረበትን ደብዳቤ ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ተወካዮች ለማስረከብ እንደሚንቀሳቀሱም ቀደም ብሎ ተሰምቷል። ኢትዮጵያ ውስጥ እየተከሰቱ ያሉ ሁነቶች እንዳሳሰቧት በተደጋጋሚ የገለጸችው ዩናይትድ ስቴትስ ከሰሞኑ ወደ ቀጠናው የላከቻቸው ልዩ ልዑክ ጄፍሪ ፌልትማን ሉዓላዊና አንድነቷ የተጠበቀ ኢትዮጵያ በእጅጉ አስፈላጊ መሆኑን በጠቆሙበት የቅርብ ጊዜ መግለጫቸው በሀገሪቱ ውስጥ እየጨመረ የመጣው የፖለቲካና የብሔር ጽንፍ በእጅጉ እንዳሳሰባቸው መጠቆማቸው ይታወሳል። በትግራይ ክልል ውስጥ የተፈጸሙ ወንጀሎችና የሰብአዊ እርዳታ አንገብጋቢነት ተቀባይነት የሌላቸው መሆናቸውን ዩናይትድ ስቴትስ ከአጋሮቿ ጋር በመሆን የተኩስ ማቆም ስምምነት ላይ ይደረስ ዘንድ እንዲሁም አስፈላጊ የነፍስ አድን ድጋፎችን ለማዳረስም እንደምትሰራ አመላክተዋል። ኢትዮጵያን የገጠሟት ተግዳሮቶች እልባት ያገኙ ዘንድ በሁሉም ኢትዮጵያውያን ሰብአዊና ፖለቲካዊ መብቶች ላይ የተመሰረተ የጋራ መግባባት እንዲኖር ሁሉን አቀፍ ጥረቶች እንደሚያስፈልጉ ከጠቅላይ ሚኒስትር አብይ አህመድና ከሌሎች አመራሮች ጋር መወያየታቸውን የጠቆሙት ልዩ ልዑኩ፣ ይሁንና የኤርትራ ጦር በኢትዮጵያ መኖሩ የተቀመጠውን ግብ የሚቃረን መሆኑን ሳይጠቁሙ አላለፉም። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን ለዘገባው አመሰግናለሁ። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ ስቱዲዮ የሚተላለፈውን ስርጭታችንን ነው። አሁን ምርጫ ነክ ዘገባዎች፣ የምሽቱም ወደ ሐዋሳ የሚወስደን ይሆናል። በመራጮች ምዝገባ ወቅት የተፈጸሙ ክፍተቶች ካሉ የማስተካከያ እርምጃ ለመውሰድ እንዲቻል ከቀናት በፊት የተጠናቀቀው የመራጮች ምዝገባ መዝገብ ከዛሬ ግንቦት 10 2013 ዓ.ም ጀምሮ ለተከታታይ 10 ቀናት ለታዛቢዎች፣ ለፖለቲካ ፓርቲዎችና ለሕዝብ ክፍት ሆኗል። በሐዋሳ ከተማ መዝገቦችን ተዘዋውረው የተመለከቱ የፖለቲካ ፓርቲዎች በመራጮች ምዝገባ ወቅት ኃላፊነት የጎደላቸው ናቸው ያሏቸው ስህተቶች መፈጸማቸውን ለአሜሪካ ድምጽ ገልጠዋል። በጎላ ስህተት ተፈጽሞባቸዋል ካሏቸው ምርጫ ጣቢያዎች ውስጥ ታዲያ ቃላቸውን ለአሜሪካ ድምጽ የሰጡ የሐዋሳ ከተማ የምስራቅ ክፍለ ከተማ የውቅሮ ምርጫ ጣቢያ አንድ አስተባባሪ ስህተቱ መፈጸሙን አምነው እንደሚያርሟቸው ተናግረዋል። በኢትዮጵያ ምርጫ ቦርድ የሲዳማና የደቡብ ክልል ማስተባበሪያ ቅርንጫፍ ጽሕፈት ቤትም በበኩሉ ምርጫ ቦርድ መዝገቡን ክፍት ያደረገው እንደነዚህ ያሉ ስህተቶችን ለማረም ነው ብሏል። የሐዋሳ ዘጋቢያችን ዮናታን ዘብዴዎስ እንዲህ ያቀርበዋል።
ኢትዮጵያ ከሳምንታት በኋላ ታካሂዳለች ተብሎ የሚጠበቀው 6ኛው ብሔራዊና ክልላዊ ምርጫ የመራጮች ምዝገባ ግንቦት 6 2013 ዓ.ም ምረት መጠናቀቁን ተከትሎ ምርጫ ቦርድ መዝገቡን ለፖለቲካ ፓርቲዎች፣ ለሕዝብና ለታዛቢዎች ከዛሬ ግንቦት 10 2013 ዓ.ም ምረት ጀምሮ ለተከታታይ 10 ቀናት ክፍት አድርጓል። በዚህ መርሃ ግብር መሰረትም በሐዋሳ ከተማ የሚገኙ የምርጫ ጣቢያ መዝገቦች ለታዛቢዎችና መዝገቡን መመርመር ለሚሹ አካላት ክፍት የሆነ ሲሆን የተለያዩ የፖለቲካ ፓርቲዎች በከተማው ከሚገኙ 308 ምርጫ ጣቢያዎች ውስጥ የተወሰኑትን ተዘዋውረው ማየታቸውን ተናግሯል። መዝገቦችን ተዘዋውረው ከተመለከቱ የፖለቲካ ፓርቲዎች መካከል ለቪኦኤ ቃላቸውን ሰጡት የመላው ኢትዮጵያ አንድነት ድርጅት መአድና የብልጽግና ፓርቲ ተወካዮች በተመለከቷቸው የምርጫ ጣቢያ መዝገቦች ላይ ስህተት መፈጸሙን ተናግሯል። የመአድ የሲዳማ ክልል ሰብሳቢ አቶ ደምላሽ አብራ ተፈጸመ ያሉትን ስህተት በዝርዝር ለቪኦኤ ተናግሯል።
እነዚህ መዝገቦች አንደኛ የመራጮች ፊርማ ያላረፈበት ነው። የምርጫ መዘጋገቡ ራሱ ከፍተኛ ጥያቄ ያለበት ነውና ስለዚህ ምናልባት ኃላፊነታቸውን የዘነጉ መራጮች እዛ ቦታ ላይ እንዳሉና ስለዚህ ምናልባት ይሄ የድምጽ መስጫ ወረቀት ወደ ህብረተሰቡ ሳይፈርሙ ተላልፏል ወይም በብልጽግና ካድሬዎች ወደ የቤታቸው የተሰጠ እስከሚመስል ድረስ ነው ያየነው። ገጽ 45 3 ሰው አልፈረመም። እንደገና ደግሞ በገጽ 46 ሙሉ ለሙሉ አልተፈረመም። ገጽ 47 ሙሉ ለሙሉ አልተፈረመም። ገጽ 48 ሙሉ ለሙሉ አልተፈረመም። ገጽ 49 ሙሉ ለሙሉ አልተፈረመም። ገጽ 50 5 ሰው ብቻ ነው የፈረመው፣ ሌሎቹ አልፈረሙም። ገጽ 60 1 ሰው አልፈረመም። እና ያልተፈረሙ የመራጮች ካርድ ወደየቤቱ የሄደ ነው ይመስለን እና ይሄ ያመዘጋገብ ችግር አይደለም ለናሙና አንዱን ያየነው እንጂ በአጠቃላይ በመላ ሀገሪቱ እንደዚህ አይነት ግድፈት አሰራር ተሰርቷል።
መአድ በምርጫ ጣቢያዎች ገለልተኝነትና ምቹነት ላይም ጥያቄ እንዳለው አቶ ደምላሽ ገልጠዋል።
ግማሾቹ ገበያ ውስጥ የተደረጉ ናቸው፣ ግማሾቹ የሃይማኖት ተቋማት አጠገብ ናቸው፣ ግማሾቹ ደግሞ የትምህርት ተቋማት አጠገብ ነው ያሉት፣ ግማሾቹ ደግሞ ፖሊስ ጣቢያ አካባቢ ናቸው፣ ግማሾቹ ቀበሌ ውስጥ የተደረጉ የምርጫ ጣቢያዎች ናቸው። እና እነዚህ ምርጫ ጣቢያዎች ደግሞ መስኮት አላቸው፣ እንደገና ደግሞ የጓሮ በር አላቸው፣ ግማሹ ደግሞ መኝታ አለው፣ ሄደን ስናይ መኝታ ቤት ሁሉ አለው። እና እነዚህ ግድፈቶች ናቸው ብለን አቅርበን ከምርጫ ቦርዱ ጋር እየተነጋገርን ነበር ያሳለፍነው።
የምዝገባ ካርድ ከምርጫ ስነ ስርዓትና ደንብ ውጭ ተሰራጅቷል የሚሉት አቶ ደመላሽ በየቦታው አሉ ያሏቸው የፓርቲያቸው አባሎችም ይህንኑ እንደነገሯቸውና ማስረጃ እንዳላቸውም ተናግሯል።
የእጩዎች ልጆች እድሜያቸው 14 15 ውስጥ 13 የሆኑት የቀበሌ መታወቂያ እንዲሰጣቸውና እንዲመዘገቡ በተለይ በሲዳማ ክልል በአጠቃላይ በገጠር ወረዳዎችና በከተማ አካባቢ ምዝገባው እንደዛ እየተካሄደና አላስፈላጊ የሆነ ለመራጭነት እድሜው የማይመጥንና ያልሞላ ምዝገባ እየተመዘገበ እንደሆነ ነው። በሌሎችም አካባቢዎች ስናያቸው ደግሞ ሰዎች የካቢኔዎች ወይም አካባቢውን የሚያስተዳድሩ የቀበሌ ሊቀመናብርትና ስራ አስፈጻሚዎች የመራጭ ካርድ ወስደው በየቤቱ ያደሉ እንደሆነ መረጃው ደርሰናል። ባይናችንም ያየናቸው አሉ።
ቃላቸውን ለቪኦኤ ከሰጡ የምርጫ አስፈጻሚዎች ውስጥ በአዋሳ ከተማ የምስራቅ ክፍለ ከተማ የውቅሮ ምርጫ ጣቢያ አንድ አስተባባሪ አቶ ቢኒያም ተስፋዬ ሲሰጥ መፈጸማቸውን አምነው እንደሚያርሟቸውም ተናግሯል።
የቀረበው ቅሬታ እንደ ቅሬታ ትክክለኛና መቅረብ ያለበት ቅሬታ ነው። ምክንያቱም ምርጫ ቦርድ ይሄንን 10 ቀን ሲያዘጋጅ እነዚህንና እነዚህን የመሳሰሉ ቅሬታዎችን እንድንቀበልበት ነው። ስለዚህም የቀረበው ቅሬታ ትክክለኛ ነው። ትክክለኛነቱን እኛም እናምናለን። ነገር ግን መስተካከል የሚችልና ይሄን ጊዜም የተዘጋጀው ይሄን ነገር አይነት ለማስተካከል ስለሆነ የሚስተካከል ነገር ነው። ቅሬታውንም ተቀብለነዋል።
ይሁን እንጂ ሆነ ተብሎና በብልጽግና ፓርቲ ጫና የተፈጸመ ኃላፊነት የተጎደለ ሲፈት ነው ተብሎ በተፎካካሪ ፓርቲዎች የሚቀርባቸው ነው ቀሳም አልተቀበሉም።
ይሄንን ነገር እነሱም እዚህ በመዝገባው ወቅት ላይ ተገኝተው መከታተል ይችሉ ነበር። ሆነ ብሎ አይደለም ነው ለማለት መገኘት ያስፈልጋል።
ከወዲሁ ለቀረባቸው የታማኝነት ጥያቄም አቶ ቢኒያም ይህን ተናግሯል።
ይሄ ታማኝነት ጥያቄ የሚያስነሳ ጉዳይ ነው። ያስነሳልም ደሞ ግን እያንዳንዱ ነገር ሶሉሽን የሌለው ነገር የለም፣ መፍትሄ የሌለው ነገር የለም። ስህተት ሰርተናል፣ ስህተታችንን የምናስተካክልበት ጊዜ ነው ይሄ። እንደዚህ አይነት ጥያቄዎች መነሳት ያለባቸው ነገር ምርጫ ቦርድም አምኖ ነው ይሄንን ጊዜ ያዘጋጀው። እንደዚህ አይነት ችግሮች ካሉ ሌላም ችግሮች ካሉ የሚታይበት ሁኔታ እንዲኖር ነው ይሄ ጊዜ የተዘጋጀው። በመሆኑ የተአማኒነት ጥያቄ ቢያስነሳም ማስረዳትና ማሳመን የምንችልበት ሁኔታዎች ስላሉ፣ ጥፋታችንን ማስተካከል የምንችልበት ሁኔታዎች ስላሉ አብረን ከነሱ ጋር መስራት እንችላለን ባይ ነው።
በዋናነት መዝገባቸው ሲታይ በመዝገባ ሂደት ቅሬታ ከቀረበባቸው የምርጫ ጣቢያዎች ውስጥ የምስራቅ ክፍለ ከተማ የውቅሮ ምርጫ ጣቢያዎች በግንባር ቀደም የተጠቀሱ ሲሆን የክፍለ ከተማው የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ባህሉ ጌታቸው የተፈጸመውን ስህተት ምርጫ ቦርድ ማስተካከል አለበት ነው ያሉትም። በስህተቱም የክፍለ ከተማው የብልጽግና ፓርቲ ካቢኔዎች እጅ አለበት ስለተባለው ክስ ግን ያሉት ነገር የለም።
ዛሬም ደግሞ ያው ከሌሎች ተፎካካሪ ፓርቲዎች ጋር በመሆን መዝገቦችን እያየን ያለ ነው። ከዚህ መነሻ ያው 3 ምርጫ ጣቢያዎችን አይተናል። ከ3ቱ ምርጫ ጣቢያ 2ቱ የተሻለ አሰራር ነው ያየ ነው። አንድ ምርጫ ጣቢያ ላይ ግን ከመራጮች ፊርማ ጋር ተያይዞ ክፍተት አይተናል። ይሄን ክፍተት እኛም እንደ ብልጽግና ፓርቲ ስህተት መሆኑን አይተናል። ስለዚህ ይሄንን መታረም አለበት። ይሄም ጊዜ የተቀመጠው በምርጫ ቦርዱ እነዚህ ስህተቶች እንዲታረሙ ነው። ተፎካካሪ ፓርቲዎችም እንዲሁም መራጩ ህዝብም ጭምር ከእድሜ ጋር ከዚህ ከፊርማ ጋር ተያይዞ በተገቢው መዝገብ መዘጋቱንም ጭምር የሚታይበት ሂደት ስለሆነ ይሄ ጥሩ አጋጣሚ ላይ ነው ያየነው ስህተቱን የሚል ነው። ስለዚህ ምርጫ ቦርዱ ይሄንን ያርማል የሚል ነው ያለን።
በኢትዮጵያ ምርጫ ቦርድ የሲዳማና የደቡብ ክልል ቅርንጫፍ ጽህፈት ቤት አስተባባሪ አቶ ፍሬው በቀለም ምርጫ ቦርድ መዝገቡን ክፍት ያደረገው እንደዚህ አይነት ስህተቶችን ለማረም እንዲያመች ነው ሲሉ ተናግሯል። በሐዋሳ ከተማ አንዳንድ ክፍለ ከተሞችን ተፈጸመ የተባሉ ግድፍቶች እንደሚያርሙም አቶ ፍሬው ተናግሯል።
እንዳልከውም አንዳንድ አካባቢዎችና አንዳንድ ቀበሌዎች ላይ በመዝገባ ሂደት ውስጥ የተወሰነ የመራጮች ፊርማ አለመኖር ያጋጥማል። ይሄ ብቻ አይደለም ሊያጋጥም የሚችለው፣ ካርድ የጠፋባቸው የህብረተሰብ ክፍሎች ሊኖሩ ይችላሉ፣ ተለዋጭ ካርድ የሚሰጥበት። ከዛ ባሻገር ደግሞ ቅሬታዎች ሲቀርቡ ምናልባት ያለ አግባብ የተመዘገበ ሰው ካለ ህግና ስርዓቱ በሚፈቅድለት በተለይ እድሜ ገደቡ ያልደረሰ እንደዚሁም በህግ የተገደቡ ወይም የተከለከሉ ሰዎች ካሉም እነኛ ጭምር የተመዘገቡ ተረጋግጠው ማስተካከያ የሚደረጉት ወቅት ነው። ከዛ አንጻር ራሱ የአሰራር ስርዓት አለው ማለት ነው።
አቶ ፍሬው በደቡብ ክልል ከ5.6 ሚሊዮን በላይ በሲዳማ ደግሞ ከ1.6 ሚሊዮን በላይ ዜጎች ድምጽ ለመስጠት መመዝገባቸውን ገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈው ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ንግድና ምጣኔ ሀብት። በቅርቡ ኢትዮጵያ ውስጥ በአይነቱ የመጀመሪያ የሆነው የቴሌብር አገልግሎት ተጀምሯል። የሞባይል ገንዘብ አገልግሎቱን እንዲሰጥ ከብሔራዊ ባንክ ፈቃድ የተሰጠው የኢትዮ ቴሌኮም የ400 ቢሊዮን ብር አጠቃላይ ካፒታል የተፈቀደለት መሆኑም ተገልጧል። ስማርት ስልክ ያላቸው ሁሉ የጥሬ ገንዘብ ወይም ቼክ መጻፍ ሳያስፈልጋቸው የተለያዩ የክፍያ አገልግሎቶችን መፈጸም እንዲችሉ ወይም እንዲቀበሉ ያስችላቸዋል። የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያው ዶክተር ኢዮብ ተስፋዬ አገልግሎቱ ከሌሎች አፍሪካ ሀገሮች አንጻር ሲታይ እጅግ የዘገየ መሆኑን አስታውሰው ባንኮችና የፋይናንስ ዘርፉ ለዚህ አገልግሎት ዝግጁ መሆን እንዳለባቸውም ተናግረዋል። ዘገባውን ያጠናቀረው ደረጀ ደስታ እንደሚከተለው አቀናብሮታል።
ቴሌብር በቅርቡ በኢትዮጵያ ቴሌኮም ስራ ላይ የዋለ አዲስ የክፍያ ስርዓት ነው። ገንዘብን በእጅ ስልክ መቀባበል የሚያስችለው ይህ ጥበብ በዓለምና በተለይም በአፍሪካ ትንሽ የሰነበተ ቴክኖሎጂ ቢሆንም በኢትዮጵያ ስራ ላይ ሲውል ይህ የመጀመሪያው ነው። አገልግሎቱ የክፍያ ስርዓቱንና ግብይትን ያቀላጥፋል። የባንክ ተጠቃሚ ያልሆኑ በርካታ ሰዎችን ወደ ክፍያ ስርዓቱ ያመጣል። አገሪቱ ለገንዘብ ህትመት የምታወጣውንም ወጪ ይቀንሳል ተብሎለታል። የማክሮ ኢኮኖሚስቱ ዶክተር ኢዮብ ተስፋዬም በዚህ ይስማማሉ።
የኢትዮ ቴሌኮም በአሁን የተሰማራበት ስራ የኢንተርኔት ወይም ደግሞ የሞባይል ባንኪንግ ስራ ነው። ይህም ደግሞ ስራ የፋይናንሲንግ አቅርቦት ከማደረስ አንጻር በጣም ተፈላጊ ነው። የቴሌኮም ትልቅ ሮል ይጫወታል። ተደራሽነትን በማስፋት አንጻር፣ ትራንዛክሽንን በማቀላጠፍ አንጻር እንደሚታወቀው የዲጂታል ባንኪንግ ወይም የዲጂታል አገልግሎት በጣም አነስተኛ ነው በኢትዮጵያ ውስጥ። ዲጂታል ባንኪንግ ብቻ ሳይሆን ኖርማል ባንኪንግ፣ ኮንቨንሽናል ባንኪንግ የምንለው ራሱ በጣም ዝቅተኛ ነው። ለምሳሌ ፋይናንሻል አካውንት ሆልደርስ የምንላቸው ለምሳሌ አካውንት ያላቸው ሰዎች ብዛት መቶነት ሲሰላ በኢትዮጵያ ውስጥ 35% ነው። ይሄ አንዱ የሞባይል ባንኪንግ አገልግሎት የተነሳ ነው። ባንኮች የሚሰጡት ሰርቪስ በአብዛኛው የነበረው ብራንች በመክፈት ነው። ብራንች እየከፈቱ ምንም አዳረስ አይችሉም። ተጠቃሚዎችም በጣም የራቁ ናቸው። ፕራክቲካሊ አሁንም ቢሆን በቅርቡ የጀመሩት ኤጀንት ባንኪንግ የሚባል አለ፣ ወኪል በማስቀመጥ እሱም ቢሆን የተስፋፋ አይደለም። ከሌሎች ሀገሮች አንጻር ስናይ አሁን በዲጂታል ባንኪንግ በፋይናንሻል አካውንት ሆልደር ዲጂታል ባንኪንግ በመኖሩ ወይም ደግሞ የሞባይል ሰርቪስ አገልግሎት በመኖሩ የአካውንት ሆልደር ወይም ደግሞ ሂሳብ ያላቸው ሰዎች ብዛት ለምሳሌ በሶማሊያ 80% ነው። በኬንያ 85% ነው። ዩጋንዳ 59% ነው። አነሰ ሚባል በሩዋንዳ 50% ነው። በኢትዮጵያ ግን ሂሳብ ያላቸው ሰዎች ቁጥር 35 ነው። ስለዚህ የኢትዮጵያ ባንኪንግ ሴክተር ወይም ፋይናንሻል ዲፕኒንግ የምንለው የፋይናንስ አገልግሎት አቅርቦት በጣም ዝቅተኛ ነው። ስለዚህ በዚህ ረገድ የሞባይል መጀመሩ ጥሩ ነው። በእርግጥ በኢትዮጵያ ውስጥ ተጀምሯል። በጣም በጣም አነስተኛ ነው። ትናንሽ ካምፓኒዎች ናቸው ያሉት የሞባይል መኒ፣ የቢል ፔይመንት እና የትራንስፈር ካሽ ትራንስፈር ሰርቪስ የሚሰጥ። ስለዚህ የኢትዮ ቴሌኮም ይህንን ሰርቪስ መጀመሩ ቢግ ዲፓርቸር።
ባንኮች ለዚህ ምን ያህል ዝግጁ ናቸው? የመሰረተ ልማቶችስ ምን ያህል የተደራጁ ናቸው ይህን አገልግሎት ስራ ላይ ለማዋል ብለው ያስባሉ?
ዋና ችግር የመሰረተ ልማት ኢንፍራስትራክቸር ነው። ትልቁ ፕሮብለም ተደራሽነትን ለማፎርጂ ቴሌፎን ሰርቪስ በቅርቡ ነው የተጀመረው። መደበኛ የቴሌፎን አገልግሎትም በጣም ዝቅተኛ ነው እና ትራንስሚሽን የመሳሰሉት እና ይህን ሰርቪስ ለመስጠት የሚያስችሉ ፕላትፎርምስ እንደ ኢንፍራስትራክቸር በጣም ዝቅተኛ ነው። ሁለተኛ ኢንተርኦፐራቢሊቲ የሚባል በባንኮች እና በፔመንት ሰርቪስ ትራንስፈር ስልጦች መካከል ያለውን ትስስር አንደኛ ማደበር ያስፈልጋል። እሱ ኢንተርኦፐራቢሊቲ ነው ትልቁ ፕሮብለም ያለው። ትስስር የለም ወይም ቢኖርም በቂ አይደለም። ስለዚህ ይህንንም ማስፋት ይጠይቃል። ይህን ቻሌንጅ ግን ቢሆንም ይሄ መጀመሩ ትልቅ ትልቅ እርምጃ ነው ማለት ይችላል።
ባንኮች ስለዚህ ዝግጁ ናቸው ብላ ያስባሉ?
ባንኮች እንግዲህ ለአዲስ ሪያሊቲ ሁሉ ጊዜ መዘጋጀት አለባቸው። ድሮ ጊዜ መኖር አይቻልም። አሁንም ራሳቸውን ወደ ዲጂታል ቻናል የቻናል ባንኪንግ እየገቡ ነው። በስፋት የተለያየ አገልግሎቶችን እየሰጡ ነው። የሞባይል መኒ አገልግሎቶችን እየሰጡ ነው። የሞባይል ዋሌት እንደዚህ የመሳሰሉ ይችላለ እየሰጡ ነው። ግን ባንኪንግን ወኪሎችንም ባንኮች ብራንች እያስፋፉ መቀጠል አይችሉም። ማማጫ አይደለም። ስለዚህ በዚህ ስራ ላይ መሳተፍ አለባቸው። ይሄ ኢትዮ ቴሌኮም ወደዚህ ሰርቪስ መግባት ሴክተሩን የሚያነቃንቀው ይመስለኛል። ቻናል ባንኪንግ ይመስለኛል ብቻ ሳይሆን ትክክለኛ ያነቃንቀው ጥሩ ይጨምራል። ውድድሩ ኮምፒቲሽን ይኖራል በዚህ ረገድ።
በሌላ በኩል የኢትዮጵያ ቴሌኮም ሁሉንም ጠቅልሎ በብቸኝነት መያዙ ሊያስከትለው የሚችለው ጉዳትም ሆነ እንደ ስጋት ሊመለከቱት የሚገባ ነገር ይሆን የሚል ጥያቄ ለዶክተር ኢዮብ አንስቼላቸው ነበር።
ምናልባት ስጋት ብዬ የማየው የውድድሩ ሜዳ ሊጠብ ይችላል። ኢትዮ ቴሌኮም ግዙፍ ድርጅት ነው። በዚሁ የፔመንት ሲስተምስ ላይ ተሰማርቶ ሰርቪስ የሚሰጥ ከሆነ አንደኛ አነሳነስ ያልባኞች ገበያው ላይ ለመሳተፍ በጣም የሚቸገሩ ይሆናሉ። ምክንያቱም ኢትዮ ቴሌኮምን ያህል የገንዘብ የፋይናንስ አቅም ስለማይኖራቸው ለውድድሩ ሜዳ ላይ እኩል ይሳተፋሉ የሚል ግምት አይኖርም። ስለዚህ አዲስ ያሉ ካምፓኒዎች ይስፋፋሉ የሚል ነገር በእኔ በኩል እንደ ስጋት ነው ማየው። ሲጀመርም በዚህ ስራ ላይ ለመሰብ ፔመንት ሲስተም ላይ ለመሰባራት እንደዚህ አይነት የሞባይል ማኒ ቢል ፔመንት የካሽ ትራንዛክሽን የመሳሰሉትን አገልግሎት ለመስጠት መቋቋም የሚፈልግ ካምፓኒ በቅድሚያ 50 ሚሊዮን ብር በካፒታል መልክ ሊኖረው ይገባል የሚል ህግ አለ። እሱ ራሱ ትልቅ ተጽዕኖ ብዙ ካምፓኒዎች ላይቋቋሙ እንደ ምክንያት ሆኗል። ግን ኢትዮ ቴሌኮም ገበያ ውስጥ እንዲሳተፍ ሞኖፖሊ ሮል የሚለዋል አንድ ስጋት ብዬ ገምታል።
ይህን ፈቃድ የሰጠው መንግስት ወይም ብሔራዊ ባንክ ነው። የባንኩ ይህን ገንዘብ ልውውጥ የመቆጣጠር አቅም ምን ያህል ነው?
ይሄ ትራንዛክሽን ነው። ለምሳሌ ዲፖዚት ኮሌክሽን በሚጀመርበት ጊዜ ይሄ ራሱ አንድም የነሳው የቁጥጥር አቅም ካልተጠናከረ በስተቀረ ከስተመርስ ወይም ደንበኞች ፕሮቴክት የሚያደርግ ፍሬምወርክ ወይም ደግሞ ጠንካራ ህግ ከሌለ በስተቀር እንደዚህ ከስተመሮችን ጉዳት ሊጥል የሚችል አሰራር ሊፈጥ ይችላል። ስለዚህ የቁጥጥር አቅምን ማጠናከር ተገቢ ይመስለኛል። ነገር ግን በመመሪያ ደረጃ የወጡ ህጎች ደንቦች አሉ። እነዚያን ተግባራዊ ማድረግ ነው እኔ ከስጋት አንጻር ብዬ ማ ምክንያቱም ሌሎች ሀገሮች አሁንም ኬንያ ኤምፔሳ የሚባለው ነው ትልቁን ትራንዛክሽን የሚያካሄደው የሀገሪቷን ኬንያን አጠቃላይ ግሮስ ዶሜስቲክ ፕሮዳክት ጂዲፒ 50% ትራንዛክት የሚደረገው በዚሁ በፔመንት ሰርቪስ ፕሮቫይድ ካምፕኒ ነው። ስለዚህ ያን ያህል የጎላ ችግር ይኖራል ብዬ አላስብም። ግን ኢንፍራስትራክቸር ላይ እንደዚሁም በባንኮች መካከል እና በእነዚህ ፔመንት ሰርቪስ ፕሮቫይደርስ መካከል ያለው ትስስር መስፋት አለበት። የገበያም ሁኔታ ሞኖፖሊ የተጫነው እንዳይሆን መጠንቀቅ ያስፈልጋል።
አገሪቱን የዲጂታል እና የፋይናንስ ፖሊሲ በሚመለከትም ዶክተር ዮብ መደረግ ስላለበት ሁኔታ ይህም ብለዋል።
አንዱ ከማክሮ ኢኮኖሚክ ፖይንት ኦፍ ቪው ስታየው ለአንድ ሀገር ኢኮኖሚ እንቅስቃሴ ወሳኝ የሚሆነው ሴቪንግ ነው። ትልቁ ችግር በኢትዮጵያ ውስጥ አነስተኛ ሴቪንግ ነው። ፍላጎት ኢንቨስትመንቱ ፍላጎት ግን ሂውጅ ነው። ይሄ የሊኩዲቲ ፕሮብለም የሴቪንግ ፕሮብለም ስላለ ነው ኢን ተርምስ ኦፍ ዲፖዚት ሞቢላይዜሽን እና ኢን ተርምስ ኦፍ ኢንሃንሲንግ ሴቪንግ ትልቅ ሮል ይጫወታል። ተደራሽነትንም ይጨምራል። ኢኮኖሚ እንቅስቃሴን የንግድ እንቅስቃሴን ያቀላጥፋል። ትራንዛክሽን ኮስት ይቀንሳል። በዚህ ምክንያት አንድ ሰው ባንክ ወይም ደግሞ ካምፓኒ የመብራት የቴሌፎን የመሳሰለውን የውሃ አገልግሎት ለማግኘት የሚያጠፋውን ጊዜና ጉልበት ትራንዛክሽኑን ይቀንስለታል። ስለዚህ ፋይዳው በጣም ከፍተኛ ነው። ከዚህም አልፎ አሁን ሞደርን የሆኑ የአዳዲስ የከረንሲ ሲስተሞች ኢንትሮዲስ እየተደረጉ ነው በዓለም ላይ እና ይሄ እንደውም የዘገየ እርምጃ ነው። በጣም ዘግይቷል። ኢትዮጵያ ከአፍሪካ ሀገሮች በዚህ ረገድ በጣም ወደኋላ የቀረ እንትን ነው፣ ሪከርድ ነው ያላት። ስለዚህ ሀገሪቱ ይህን ኢንትሮዲስ በማድረጓ ሴቪንግ እንዲጨምር ምክንያት ይሆናል። ትራንዛክሽን እንዲቀላጠፍ ያደርጋል። ኮስት ይቀንሳል። ባንኮችም በየቦታው ብራንች የመክፈት ወጪያቸውን ይቀንስላቸዋል። ስለዚህ ይሄ ሞር የፋይናንሽል ሴክተሩን ያሰፋዋል፣ ተደራሽነትም ይሰፋል። አብዛኛው ፖፑሌሽን ተደራሽነት የለውም። ስለዚህ የቁጠባ ባህል ላይ እንዲዳብር እንደዚሁም ደግሞ የተለያዩ አገልግሎቶችን የፋይናንስ አገልግሎቶችን እንዲያገኝ ይሆናል።
በሚቀጥሉት 5 ዓመታት ውስጥ ከ40-50% ጠቅላላ የሀገሪቱ ግብይትና የገንዘብ ፍሰት በቴሌብር እንዲከወን መታቀዱንም የቴሌኮም ስራ አስኪያጅ ወይዘሪት ፍሬወት መናገራቸውን፣ አገልግሎቱም በአምስት ቋንቋዎች መዘጋጀቱን ማስታወቃቸው ይታወሳል። ይህም የፋይናንስ ተደራሽነትን ይጨምራል ተብሎ ይታሰባል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ደረጀ ደስታን ለግሩም ዝግጅቱ አመሰግናለሁ። አድማጮች፣ አሁን ወደ መጨረሻው ቅንብር ነው የምወስዳችሁ። ስፖርት።
ተናገግ ጥቂት ሳምንታት በቀሩት የቤትኪንግ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ቀጥለዋል። ማክሰኞ ግንቦት 3 በሐዋሳ ስታዲየም ሲዳማ ቡና ቅዱስ ጊዮርጊስን 2-0 ሲረታ፣ ወላይታ ዲቻና ጅማ አባጅፋር 1-1 አቻ ወጥተዋል። ግንቦት 4 2013 በተደረጉ ጨዋታዎች ሰበታ ከነማ ሀዲያ ሆሳዕናን 3-2፣ ሬድዋ ከነማ ወልቂጤ ከተማን 2-1 አሸንፈዋል። ሐሙስ ግንቦት 5 በተደረጉ ጨዋታዎች ኢትዮጵያ ቡናና ባህር ዳር ከተማ 2-2 አቻ ሲወጡ፣ አዳማ ከተማ ሐዋሳ ከነማን 2-1 አሸንፈዋል። ትናንት እሁድ ግንቦት 8 በተደረጉ ጨዋታዎች ሐዋሳ ከተማና ወልቂጤ ከተማ ባዶ ለባዶ፣ ኢትዮጵያ ቡናና ሲዳማ ቡና 3-3 አቻ ወጥተዋል። የውድድሩ ምዕራፍ ባለዋንጫ መሆኑን ከወዲሁ ያረጋገጠው ፋሲል ከነማ ይመራል። ኢትዮጵያ ቡናና ቅዱስ ጊዮርጊስ በሁለተኛና ሶስተኛ ደረጃ ላይ ይገኛሉ። የኮከብ ጎል አስቆጣሪዎችን ሰንጠረዥም አቡበከር ናስር ከኢትዮጵያ ቡና በ27 ጎሎች እየመራ ይገኛል። አቡበከር ናስር በኢትዮጵያ ፕሪሚየር ሊግ ታሪክ የከፍተኛ ጎል አስቆጣሪን ክብረ ወሰን መረከቡም ተነግሯል። እሱን ተከትሎ ሙጂብ ቃሲም ከፋሲል ከነማ፣ ጌታነህ ከበደ ከቅዱስ ጊዮርጊስ በ19ና 12 ጎሎች ይከተሉታል። ከ12 የአፍሪካ ሀገራት የተውጣጡ ቡድኖች የሚፎካከሩበት የመጀመሪያው የአፍሪካ ቅርጫት ኳስ ሊግ በሩዋንዳ ኪጋሊ ተጀምሯል። በአሜሪካ ብሔራዊ ቅርጫት ኳስ ማህበርና በዓለም አቀፉ የቅርጫት ኳስ ፌዴሬሽን የሚደገፈው ውድድር ለ14 ቀናት የሚቆይ ሲሆን ከታለመለት ጊዜ በአንድ ዓመት ዘግይቶ የተጀመረ ነው። ጨዋታዎቹ በ15 ቋንቋዎች ለ215 ሀገራት ይሰራጫሉ ተብሏል። ትናንት በተደረገው የመክፈቻ ጨዋታ የሩዋንዳው ፓትሪዮትስ እና የናይጄሪያው ሪቨርስ ሆፐርስ ተጫውተው ነበር። የሩዋንዳው ፓትሪዮትስ 83-60 አሸንፏል። እሁድ ዕለት የተጀመረው የአፍሪካ ቅርጫት ኳስ ሊግ ትናንትናና ዛሬም ቀጥሏል። የሴኔጋሉ አሶሲዬሽን ስፖርቲቭ ዴስ ድዋኔዝ የተባለው ቡድን የአልጄሪያውን ግሩፕመንት ስፖርቲቭ ዴስ ፔትሮሊየዝ የተባለ ቡድን 94-76 አሸንፏል። የግብፁ ዛማሌክ የሞዛምቢኩን ፌሮቪያሪዮ ዲማፑቶን 71-55 አሸንፏል። የቱኒዚያው ዩኒየን ስፖርቲቭ ሞናስቲሪኒ የማዳጋስካሩን ጊንዳማሬን ቡድን 113-16 አሸንፏል። ዛሬ ስቱዲዮ እስክንገባ ድረስ ባለው ሰዓት ውስጥ ሲጫወቱ የነበሩት የአንጎላው ክለብ አትሌቲኮ ፔትሮሊየስ ዲ ሉዋንዳ የሪፐብሊክ ኦፍ ኮንጎውን አሶሲዬሽን ስፖርቲቭ ዲ ላፖሊሲ ናሽናሊ የተሰኘውን ቡድን 36-14 እየመራ ይገኛል። በመደረግ ላይ ያሉ ጨዋታዎችን በአሜሪካ ድምፅ የእንግሊዝኛው አገልግሎት በቀጥታ ስርጭት ማዳመጥ ይቻላል። ውድድሩ
ሀብታሙ ስዩም ያጠናቀረውን የስፖርት ዝግጅት ነበር አድማጮች የተከታተል ነው። ሀብታሙን አመሰግናለሁ። አድማጮች ቀደም ብለን ያስተዋወቅ ነውን ዘመነኞቹ በዊኪፒዲያ የተሰኘውን ቅንብር ለማስተናገድ ሰዓታችን አልፈቀደልንም። በነገው ምሽት እናቀርባለን። ከአቀናባሪያችን ብርሃን ኃይሉ ጋር አስተናጋጃችሁ አሉላ ከበደ እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ረቡዕ መልሰን እንገናኛለን። በእኔ በኩል ሰላም፣ ደህና ደሩ።